ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ።
በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያንና ኤርትራውያን መካከል ሁለንተናዊ መተጋገዝን ለማዳበር ከዓመታት በፊት የተመሰረተው ፈርስት ሂጅራ ፋውንዴሽን ባሳለፍነው ቅዳሜ መጋቢት 14 ቀን 2016 ዓ.ም ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አከናውኗል። ዝግጅቱ ለዋሽንግተን ዲሲና አካባቢው ለሚገኙ የኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለመዘጋጀቱ ፋውንዴሽኑ ገልጿል። በጉዳዩ ላይ ኤደን ገረመው ቀጣዩን ዘገባ አሰናድታለች።
በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልደ ኢትዮጵያና ኤርትራ ሙስሊሞች 1446ኛው የረመዳን ጾም አጋማሽን በጋራ የጸሎትና የኢፍጣር ስነ ስርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት 14 ቀን 2016 ዓ.ም በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሂጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዝዳንት አቶ ጀማል ያሲን ፋውንዴሽኑ ለረጅም ዓመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየቱን አውስተዋል። የመሰባሰባቸው ዓላማም በስኬት ላጠናቀቁት የቦታ ግዢ አስተዋጽኦ ለበረከቱት ምስጋናን ለማቅረብ ነው።
ቢስሚላህ አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። ሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ያ ጀማዓተል ሙስሊሚን በአሜሪካን ሀገር የምትገኙ ሙስሊሞች በመላ ዓለም የምትገኙ ሙስሊሞች በሙሉ እንኳን ለረመዳን ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ካልተሳሳትኩኝ 14ኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ስለዚህ ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ ኢፍጣራችን ነው፣ የማህበረሰብ ኢፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች 16 አድርገናል ተመሳሳይ ፕሮግራም። ያኔ የፈንድሬዚንግ ፕሮግራም አድርገናል። ኦልሞስት ወደ 110 የሚሆን $1000 እንትን ብለናል። ከዛ በፊት ግን ኦልሞስት 1.5 ሚሊዮን ዶላር ሬይዝ አድርገን ማለት ነው። ፔሪድ ኦፍ 3 months, 4 months, 5 months ማለት ነው። 3 ሚሊዮን የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ 5 acres የሆነ ወይም 20,000 square meters የሆነ ፕሮፐርቲ ኮሚኒቲው ገዝቷል። ክሎስ ቱ 3 ሚሊዮን ዶላር የአሜሪካን ዶላር ነው፣ የኢትዮጵያ ብር ሳይሆን ማለት ነው። እና ይሄን አውጥቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ሳምንት 100 ሰዎች የሚችሉትን ያህል አድርገዋል፣ ተሳትፏል። በዋነኝነት ገንዘቡን ማዋጣት ብቻ አይደለም መተን መገናኘታችን ምንድን ነው ዋናው አላማው፣ ህብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር። ይሄ የነቢዩ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ረመዳን መጥቶ በሚጾሙበት ጊዜ ብቻቸው ቤታቸው አያፈጥሩ።
በዋሽንግተን ዲሲ አቆጣጠር ጀንበር ስታዘቀዝቅ ከምሽቱ 7 ሰዓት ከ25 ላይ በተጀመረው የኢፍጣር ስነስርዓት ላይ ህጻናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ። በእለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል። ለመርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህትማማቾች ቡድን አባላት ትልቅ ሚና ተጫውተዋል የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናት።
የፈርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው። የእህቶችን ስብስብ አለ። ሰው ምግቡንም ያዘጋጁት ጣፋጮችን ቴምሩን ከአከማሪ ጀምሮ እነኛን ጣፋጭ ብስኩቶች፣ ሳምቡሳዎችን አዘጋጆች በሙሉ የእህቶች ድርሻ ነው የነበረው እና እንደምታዩ በጣም ቆንጆ በሆነ ሁኔታ ተስተናግደው ያን መሰል ጣፋጭ ምግብ ጥሩ በሆነ ሁኔታ ተበልቷል። እየተበላም ነው ያለው። ዝግጅቱም ደስ የሚል ነበረ። ሁሉ ሰው በደስታና በሞራል ነው እያገለገለ ከምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ ይሄ ሴንተር ሲገዛ ራሱ አዲስ በጣም ትልቅ ሴንተር ነው የገዛ ነው። ወንድሞች እንደነገሩት ይሄ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው እያንዳንዱ ፈንድሬዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህ በዛኛው ያ ሁሉ ታስክ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በእህቶች የተከናወነ።
ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነስርዓት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል። በኢፍጣር ስነስርዓቱ ላይ ስትሳተፍ ያገኘናትና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች።
የረመዳን ወቅት የምትጠያየቂበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም በየፊናው ኮሚኒቲውን ሲያገለግል ምናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ አብረው እንዲጫወቱ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው። የቤተሰብነት ስሜት አለው።
በጉርጉሩሳያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሀጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲያስታውሱታል።
ፈርስት ሂጅራ ሲጀመር በጣም ጥቂት ሰዎች ነበር ነው እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው፣ እንደዚሁም በክርስትናም ደግሞ እንደዚሁ ነው። ግን ያኔ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች። እነሱ እንደምንም አድርገው ቀበሩት እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን፣ ለምንድን ነው ኦርጋናይዝድ የማንሆነው በሚል ጀምረን ይኸው አሁን እዚህ ደረጃ ደርሰናል። እና ስንጀምር በጣም ጥቂት ነበር። አሁን ግን ይኸውና ቤት እንኳን ለእንዲህ አይነት ኦኬዥን በምናዘጋጅበት ጊዜ ትምህርት ቤት እንጂ ሆቴል የማይችለው ደረጃ ስለደረስ ለዚህ ነው አሁን እዚህ ትምህርት ቤት ውስጥ እንደዚህ መሬት ላይ እየተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካ ትልቅ ቦታ የፈለግ ነው እና አሁን በጣም ትልቅ ደረጃ ደርሰናል። እጅግ በጣም ደስ የሚል ነው።
ተቋሙ በምስረታ ዓመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሩ ያስታውሳሉ። የአሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሩ ጥሪ አድርገዋል።
እዚህ አካባቢ ላሉ ሙስሊሞች፣ በአሜሪካን ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት ይዘን እዳዎች አሉብን እና እነዛን እዳዎች በአጭር ጊዜ ውስጥ መክፈል ስላለብን ሁሉም በእኛ ላይ እንዲረባረብና እኛ ደግሞ ያን እዳ ከከፈልን በኋላ ለሌሎቹ አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ እባካችሁ ተባበሩ እንላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም፣ ለኢትዮጵያውያን በጠቅላላው እንደው ከእዳ የምንወጣበትን መንገድ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው። ያንን ለማድረግ የምንሞክረው እና በዛ ላይ ትብብር እንጠይቃለን ነው።
የፋውንዴሽኑ የቦርድ ፕሬዚዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል።
ማዕከሉ መስጂድም ነው ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ሆኖ የሚያገለግል ትምህርት ቤት ነው የገዛ ነው። ወደ 80-90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው። ላይሰንስድ የሆነ ትምህርት ቤት ወደ 12 ክፍል ያለው አለ። እንደገና ደግሞ እዚህ ላይ እንደምታየው ሙሰላ የሚሆን መስጂድ የሚሆን ባለ ሁለት ለብል አለ። እዚህ አካባቢ ያለውን የፈርስት ሂጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ኸይር ስራቸውን፣ ሰደቃቸውን፣ ኮንትሪቢሽናቸውን፣ ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊትም ቢሆን እንደዚህ አይነት ጥሪዎች ይኖሩናል። ለዛ ጥሪ መልስ በጎ የሆነ መላሳችሁ እንደምሰጡ ባለሙሉ ተስፋ ነን። ለወዲሁ ግን አሁኑ ግን ማመስገን እንፈልጋለን። አላህ ሱብሃነሁ ወተዓላ ይስጣችሁ፣ ጀዛከላሁ ኸይር ማለት እንፈልጋለን።
ፈርስት ሂጅራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛው ሲሆን እስከ 3 ሚሊዮን የአሜሪካ ዶላር የሚያወጣና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ ለቀደመው ዘገባ። ከ50 ዓመታት በላይ ያስቆጠረው የባቢሌ የዝሆኖች መጠለያ ጣቢያ በቅርቡ በግዛት ውስጥ ሊደረጉ ታቅዶ የነበሩ የግንባታ ስራዎች እንዲቆሙ መደረጉን ተከትሎ በዝሆኖች ላይ የተጋረጠው አደጋን መቀልበስ እንደቻለ ይነገራል። ይሁንና ግንባታው ከመቆሙ በፊት የደረሰው ውድመትና ከአጎራባች ስፍራ ነዋሪዎች በኩል የተደቀኑ አደጋዎች ለጣቢያው አዲስ ተግዳሮትን ፈጥረውበታል። ይህን የተመለከተውን ዘገባ ስመኝሽ ቆይታ ታሰማናለች።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ አመት ደኑን የመነጠረና ከግማሽ ምዕት አመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል።
ሚኒስትሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዞኖች መኖሪያ ነው። ከዛም አልፎ ተርፎ ዞኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው የአካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሃብሊቴት ልታደርጊ የምትችው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት የኢንቨስትመንት ከዛ አካባቢ እንዲወጣ።
በምስራቅ ሐረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሐረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ።
ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጠው አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው።
የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ህይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ።
በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቅድም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎችና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት፣ በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን የማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደ ነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው።
በኦሮሚያና በሶማሌ ክልሎች መካከል የሚገኘውና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት 75% የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ።
በዋናነት የባቢሌ ዞኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው በብዛት ሰዎች እየገቡ ስለሆነ አሁን እዚህ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ይዛታቸው ይሄ ነው ብሎ አሁን ለመገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ የሚሄድ በመሆኑና
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ ዓመት ብቻ እስካሁን በ2016 13 ሰዎች ህይወታቸውን አጥተዋል። ባዚሆን ማለት ነው 6 ዜጎች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው በሰዎች እና በሆነስ መካከል የተጀመረው።
በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ.ም ተመረተ ወደ 780 አባወራዎችን ወደ ኦሮሚያ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሃል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል።
መተለያውም ህገ የሆነ የራሱ ድንበር አለው የራሱ ክልል አለው እዛ ውስጥ ሌላ በጋይ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባብሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው።
አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ።
መጠለያው የማይከበር ከሆነ፣ ዳር ግንባሩ የማይከበር ከሆነ፣ ቤቱ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ቢያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝነት ቢገድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው፣ የራሳቸው መምሪያ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ እንድትሆኑ ድምፅ እንድትሆኑ ጠይቃለሁ።
ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን በእጅጉ አመሰግናለሁ። ብዙም ባልራቀው ዘመን ሰዎች ደብዳቤ የሚጽፉት በእጃቸው ነበረ። ይሁንና በቴክኖሎጂ እንደተጋረዱት በርካታ ነገሮች ሁሉ በእጅ መጻፍ ከወትሮ በተለየ እየተለመደ መሆኑም እየቀነሰ መጥቷል። አሁን ላይ ቴክኖሎጂ እኒያን ደብዳቤዎች መጻፍ ጀምሯል። ጁሊታ አበቡ ያዘጋጀችውን አንድ ዘገባ በመቀጠል እናሰማችኋለን። የጥንት የጠዋቱ ደብዳቤን በእጅ መጽሐፍ ባህል ዳግም እያንሰራራ ነው። ደብዳቤ በእጅ መጽሐፍ በአንድ ወቅት የየዕለት የህይወት አካል ነበረ። ሰውኛ ንክኪውን ትቶ አሁን ላይ ደግሞ ኮምፒውተሮች ይህን ተግባር ቀላልና ቀልጣፋ አድርገውታል። ፊኒክስ ላይ መሰረቱን ያደረገ አንድ ኩባንያ ትክክለኛ ብዕር በመጠቀም በተጠቃሚው ምርጫ ፊደላትን በሚጽፉ ሮቦቶች ድጋፍ ያንን ባህል እንዲያንሰራራ አድርጓል። ዴቪድ ዋክ ሃንድሪትን የተባለው ኩባንያ መስራችና ዋና ኃላፊ ናቸው።
I think what's old is new again. Receiving a handwritten note.
በአንድ ወቅት አሮጌ ነበረው አሁን ላይ አዲስ ሆነ ይመስለኛል። በእጅ የተጻፈ መልእክት መቀበል አይንን ብቻ ሳይሆን ስሜትን ይማርካል። ይሄ ትልቅ ነገር ነው።
ዋና ደንበኞቻቸው ከደጋፊዎቻቸው ጋር ጠንካራ ግንኙነት ለመፍጠር በእጅ የተጻፉ ደብዳቤዎችና የመስጋና ማስታወሻዎችን የሚጠቀሙ ለትርፍ ያልተቋቋሙ ተቋማት ናቸው።
People were really targeting are
ተቋማት የድጋሚ ልገሳ እንዲደረግላቸው ያግዝ ዘንድ እኛ ያነጣጠርንባቸው ተቋማት ለትርፍ የተቋቋሙ አይደሉም። ለትርፍ ያልተቋቋሙ ተቋማትን ከሚገጥሟቸው ትልቅ ተግዳሮቶች መካከል አንዱ የድጋሚ ልገሳ መቶኛ ከ50% ዝቅ ያለ መሆኑ ነው። ሰዎች በድጋሚ የማይለግሱበት አንደኛው ምክንያት በቅጡ እንደተመሰገኑ ስለማይሰማቸው ነው። እኒህ ለትርፍ ያልተቋቋሙ ድርጅቶች በእጅ ጽሑፍ መልእክቶች ይበልጡኑ ትርጉም ባለው መንገድ ለጋሾቻቸው ይደርስ ዘንድ እናግዛቸዋለን።
በራስ አዘዝ ወይንም አውቶማቲክ መሳሪያ የእጅ ጽሑፎችን ማስፈር አዲስ ነገር አይደለም። የቀደሙት ፕሬዚደንት ቶማስ ጄፈርሰን ፖሊግራፍ የተሰኘውን መሳሪያ በአውሮፓውያኑ 1800ዎቹ በመጠቀም የተለዋወጧቸውን መዛግብቶቻቸውን ቅጂ ለማስቀመጥ ይሞክሩ ነበረ። ጄፈርሰን መሳሪያውን እንደ መታሃት ቴክኖሎጂ ቆጥረውታል። ራሳቸውም የፈጠራ ባለሙያ የሆኑት ፕሬዚደንቱ ለእንግሊዛውያኑ የመሳሪያው ፈጣሪዎች የማሻሻያ ምክሮችንም ይለግሱ ነበረ። ከ200 ዓመታት በኋላ ሂደቱ የማሽን ቋንቋና የላቁ ቴክኖሎጂዎች አመራረትን አካቷል።
ቴክኖሎጂው የ3D ህትመት፣ በጨረር መቁረጥ ብልሃቶችንና ለሮቦቱ በእውቅ የተሰራ ኤሌክትሪክ ትስስር ሳንቃን አካቷል።
በመልእክታቸው ውስጥ ምን ማስፈር እንዳለባቸው ለማወቅ እርዳታ ካስፈለጋቸው በቻት ጂፒቲ መዋቅሩ በኩል የተሻሉ መልእክቶችን በማፍለቅ እንዲረዳቸው የሰው ሰራሽ ልቀት ቁልፉን መምረጥ ይችላሉ ተጠቃሚዎች። ሮቦቶች በእጅ የሚጻፉ መልእክቶችን ግላዊ የንክኪ አፍታዎች ሙሉ በሙሉ መተካት ባይችሉም የሃንድሬትን ኩባንያ ባልደረቦች ግን ወደዚያው እየተጠጉ እንደሆነ ያምናሉ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። በመቀጠል ደግሞ ዮናታን ዘብዴዎስ የእድገት ውስንነት ያለባቸውን ህጻናት ለማገዝ ስለተቋቋመው ብራይት ግብረሰናይ ድርጅት ይነግረናል። በመቀጠል ይቀርባል።
ብራይት ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበበ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት የሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበር። ሃሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ያለባቸው ህጻናት መዋያ፣ መማሪያና ማሰልጠኛ ሆኗል።
ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምድ ወስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ፣ ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ።
የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋሚነት ለመንከባከብ ምክንያት የሆናቸው ወይዘሮ ትዕግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህጻናትን የተንከባከቡ እንደሚገኙ ይናገራሉ።
ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድን ነው እድል ፈንታቸው ብዬ አንድ ማቃት እንደዚህ ኦቲስቲክ ልጅ ያላት እናት ነበረችና እሷን በቃ ልጅሽን ስጭኝ፣ እኔ ነጻ ነኝ፣ ከኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው እንግዲህ ሌሎች ሰዎች ስራ መታወይን የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን 15 ልጅ መልሚ ያሉኝና 15 ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በ2008 ብራይት ኦቲዝም ማዕከል ተብሎ ይሄ ስራ ተጀመረ። በ15 ልጅ ከአንድ ልጅ ወደ 15 ልጅ አደገ፣ ከ15 ወደ 20 አደገ፣ ከ20 ወደ 30 አደገ። አሁን እንግዲህ ወደ 53 ልጆችን በዚህ ማዕከል እያሰለጠነን እንገኛለን።
ወይዘሮ ትዕግስት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉ። በገጠሙት ችግር ተዘግቶም ያውቃል። ቋሚ በጀትም ኑሮ ታቅም በግለሰቦች ድጋፍ የቆመ ማዕከል ነው ብሏል። የኦቲዝም ችግር ያለባቸውን ህጻናት መንከባከብና ማሰልጠን ብዙ ጠውረዶች እንዳሉት የሚናገሩት ወይዘሮ ትዕግስት ብዙ ዋጋ እንዳስከፍላቸውም ይገልጻሉ።
53 ሲደርሱ እንግዲህ ለእኛ በጣም ከባድ ነው፣ ከአቅማችን በላይ ሆኗል። ከ53 ውስጥ ሰባቱ ከሰዓት ነው የሚማሩት፣ ከ9 ሰዓት እነኚህ ሲወጡ ማለት ነው። ከ9 ሰዓት እስከ 11 ሰዓት ባለው የ2 ሰዓት ቴራፒ ወስደው ይሄዳሉ። እነዚህም ዌቲንግ ሊስት ላይ በጣም ለረጅም ጊዜ የቆዩ በቃ አማራጭ ያጣንባቸው ከነኚህ ጋር እንዳንቀላቀል ግቢውም አይበቃንም፣ ክፍልም አይበቃንም። ያለንበት ግቢ ተከራይተን ነው፣ ከግለሰብ የተከራየነው ግቢ ነው፣ ተከራይተን ነው የኪራይ ወጪ ያለብን፣ የመምህራን ወጪ ያለብንና እነዚህን ሁሉ ውጣ ወረዶች እያለፍን ነው ይህንን ስራ እየሰራን ያለ ነው።
ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል።
ኦቲስቲክ ልጆች ጥሩ ሰልጣኞች ናቸው። እንደውም ከኛም የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል እነሱ ግን አይወጡም። ይሄ ሁልጊዜ እንድናሰለጥናቸው ያበረታታናል ያነሳሳናል ለውጥ ስታይ ማለት ነው። ስለዚህ እነሱን ማሰልጠን እኔ እንደውም ሌላን ሰው ከማሰልጠን የተሻለ ነው።
ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ በተለይ በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል።
ወደኛ ሲመጡ በራሳቸው የማይመገቡ በራሳቸው የማይለብሱ በራሳቸው የማይጸዳዱ ናቸው። እነዚህን ክህሎቶች እንዲችሉ ነው የምናደርገው።
ብራይት የኦቲዝም ማዕከል ህጻናትን ወደ ማዕከሉ የሚያስገባበትን የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል።
መጀመሪያ አንድ ወላጅ ልጁን ይዞ ወደኛ ሲመጣ ወደ ሐኪም ነው የምንልከው። ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን። ወረቀት የሌለውን ልጅ አንቀበልም።
ከኦቲዝም ችግር ጋር የሚወለዱ ህጻናት በአስደንጋጭ ሁኔታ እየጨመረ መሆኑን ገልጿል። በግንዛቤ እጥረትና በአመለካከት ችግር በካቴና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድተዋል።
በሳምንት ውስጥ እስከ 5 ሰው እናስተናግዳለን አዲስ የሚመጣ ማለት ነው። እንግዲህ ይሄን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር ቀደም ይያልኩ ነበር እኛ ሀገር ጥናት አልተደረገም። ግን በውጪ ሀገር የተደረገ ጥናት ከ101 ልጅ ሲባል ነበር ከ40 ተባለ። አሁን በቅርብ ከ21 ልጅ ኦቲስቲክ ነው እየተባለ ነው። ስለዚህ የኛስ ሀገር ቁጥር አናቀውም። ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው። በብዛት ሰው እየመጣ ነው።
ኦቲዝም ያለባቸው ህጻናት የተለየ ችሎታና ተስጦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትዕግስት እና አልበርት አንስታይን ጠቅሰው ትልቅ ቦታ መድረስ እንደሚችሉ ይናገራሉ። ዳሩ ግን የመማር መብታቸው ሊከበርላቸው ይገባል ነው የሚሉት።
እኛ አሁን 4 ልጆች ወደ መደበኛ ትምህርት ቤት ልከናል። በእነዚህ ዓመታት ብቁ ሆነው ከዚህ ችግር ወጥተው ራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህ ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንል ስንጮ መማር አለባቸው ስንል ለነሱ ስንሟገት እነዚህን ሁሉ ነገሮች እያሰብን ነው። ከሰው የተለዩ አይደሉም፣ እንዳውም የተሻለ ነገር ያላቸው ናቸው።
ከዚህ በተሻለ ሁኔታ ለማሰልጠንና ሌሎች ተጨማሪ ኦቲዝም ያለባቸውን ህጻናት ለማስገባት ሌላ ሰፊ ቦታ እንዲሰጣቸው ለመንግስት ጥያቄ ቢያቀርቡም ምላሽ እንዳላገኙ የሚገልጹት ወይዘሮ ትዕግስት በክራይ ቤት ውስጥ ልናሰለጥናቸው አይገባም ነው የሚሉት። በኢትዮጵያ ያሉ ትምህርት ቤቶች ሁሉም ማለት በሚቻልበት ደረጃ ኦቲዝም ያለባቸውን ህጻናት ያገለሉናቸው ችግሮችን ለመፍታት አካታች የትምህርት ስርዓት መዘርጋት ያስፈልጋልን ብሏል።
እኔ እንደ መፍትሄ የማስበው እያንዳንዱ ትምህርት ቤት እነዚህ ልጆች ከባለሙያ ጋር መንግስት ባለሙያን መድቦ እንዲቀበል ማድረግ አለበት።
ማዕከሉ የቆመው በግለሰቦችና በበጎ ፈቃደኞች ድጋፍ መሆኑን የሚናገሩት ወይዘሮ ትዕግስት ብራይት ኦቲዝም ማዕከልን ጨምሮ በኢትዮጵያ ያሉ ማዕከላት 4 ብቻ መሆናቸውን ጠቅሶ መንግስት ለዚህ ትኩረት መስጠት ይገባዋል ብሏል። ቪኦኤ በዚህ ጉዳይ ላይ የልዩ ፍላጎት ባለሙያዎችን ወላጆቻቸውና የመንግስት ባለስልጣናትን እንዲሁም የስርዓት ትምህርት ተመራማሪዎችን መጠየቅ ይቀጥላል። ለዛሬው እዚህ አበቃን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ። ያው ሳናቆቱን በቅራሩ ድ
Sakatini, Mandao Sakatini.